Gambino VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምፅ።
የጋቢና ቪኦኤ የእሮብ ምሽት ጥር 4 2014 ዓ.ም መሰናዶ ከአሜሪካ ድምፅ ዋሽንግተን ዲሲ ጀመረ። ሰላም ጤና ስጥልኝ፣ እንደምን አምሽታችኋል አድማጮቻችን። ለምሽቱ ከያዝናቸው ዘገባዎች መካከል ጥቂቶቹን እናስተዋውቃችሁ።
የመጨረሻው ሰዓት ያሁኑ ሰዓት የመጨረሻ የመጣው ኃይል በተለይ በከፍተኛ ደረጃ ጥፋትን ብቻ በቃ ሰው መግደል፣ ሀብት ንብረት ማውደም ላይ ብቻ ተኩሮ እየሰራ ነበር የነበረው።
የሰማችሁት በጋሸና ከተማና ዙሪያዋ እስከ 280 የሚደርሱ ሲቪሎች በህወሓት ታጣቂዎች መገደላቸውን የከተማው አስተዳደር ማስተዋወቁን ተከትሎ አጠናቀርነው ዘገባ ላይ የተወሰደ ድምጽ ነው። በዚህ ዙሪያ ዘገባ ይኖረናል። በሌላ በኩል በሰው ሰራሽ ክህሎት ወይም ደግሞ በአርቲፊሻል ኢንተለጀንስ ባለሙያ የሆነ እንግዳም ጋብዘናል።
አርቲፊሻል ኢንተለጀንስ ማለት በአጭሩ የሰው ልጅ መስራት የሚችለውን ነገር ወደ ማሽኖች ላይ አውርደ ዳታ ላይ በተመሰረተ ወደ ማሽኖቹን ተምረው ከዳታው ተምረው የራሳቸውን የሆነ ውሳኔ እንዲወስኑ ማድረግ ነው።
የሰማችሁት ወጣት በለጠ ሰሙን ነው፣ እንግዳችን አድርገናል። ይህንና ሌሎች ጥንቅሮችን ይዘን ወደ እናንተ መተናል። መርሃግብሩን በመምራት ኤደን ገረመው፣ በቅንብሩ ኤልያስ አስማረ፣ አብረናችሁ የምናምሽናል። አሁን ሀብታሙ ስዩም ከአለም ዙሪያ የተሰባሰቡ አጫጭር ዜናዎችን ያሰማችኋል።
አመሰግናለሁ ኤደን። ሶማሊያ ዋና ከተማ ሞቃዲሾ ውስጥ ዛሬ ረቡዕ በተሽከርካሪ መኪና ላይ በተጠመደው የአጥፍቶ መጥፋት የፍንዳታ ጥቃት ቢያንስ 9 ሰዎች መገደላቸውን፣ ሌሎች 9 ሰዎች ደግሞ መቁሰላቸው ተገልጿል። ጥቃቱ የደረሰው በሞቃዲሾ አውሮፕላን ማረፊያ አቅራቢያ በቡድን ይጓዝ በነበረ የመንግስት ደህንነት ተሽከርካሪ ቡድን ላይ መሆኑን ተመልክቷል። የአይን እማኞች በከፍተኛው ፍንዳታ በአቅራቢያው በነበሩ ህንጻዎችና ቆመው በነበሩ ተሽከርካሪዎች ላይ ጉዳት መድረሱንም ገልጸዋል። የሶማሊያ ፖሊስ ቃል አቀባይ ሐሰን አሊ በአደጋው 9 ሰዎች መገደላቸውንና ሌሎች 9 ደግሞ መቁሰላቸውን አስታውቀዋል። በተሽከርካሪዎች ውስጥ ከነበሩትና ከሞቱት መካከል አንዱ የሞቃዲሾ ረዳት ከንቲባ አሊ ያሬ አሊ እንደሚገኙበት ሲገለጽ፣ ይህ የሟቾችን ቁጥር 10 እንደሚያደርሰው ተዘግበዋል። የቪኦኤ ዘጋቢ ለመንግስት ቅርበት ያላቸው ምንጮችን ጠቅሶ ከቦታው እንደዘገበው በተሽከርካሪዎች ውስጥ እነማን እንደነበሩ የዘገባ እስከተጠናቀረበት ጊዜ ድረስ አልታወቀም። ለጥቃቱ ኃላፊነቱን የወሰደው አልሸባብ ሲሆን በጥቃቱ ኢላማ የተደረጉት የሶማሊያ መንግስትና የውጭ አገር ባለስልጣናት መሆናቸውን አመልክተዋል። በጸጥታው ምክር ቤት ውስጥ ያሉ የአፍሪካ ሀገሮች የምዕራብ አፍሪካ የኢኮኖሚ ማህበረሰብ ህብረት አባል ሀገሮች ኢኮዋስ በዚህ ሳምንት በማሊ ላይ የጣሉትን ማዕቀብ ምክር ቤቱ እንዲደግፈው ጠይቀዋል። በመፈንቅለ መንግስቱ ስልጣን የጨበጠው የማሊ ወታደራዊ ኃይል ምርጫውንና የሽግግር ጊዜውን በአምስት ዓመት ለማራዘም መወሰኑን በመቃወም ኢኮዋስ ያስተላለፈውን ማዕቀብ የጸጥታው ምክር ቤት እንዲያከብርና እንዲተባበር በምክር ቤቱ የአፍሪካ አባላት መጠይቃቸው ተመልክተዋል። የምዕራብ አፍሪካ ሀገራት በየብስና በአየር ከማሊ ጋር የሚያገናኛቸውን የንግድ ግንኙነት አቋርጠዋል። ማሊም ውሳኔውን ካስተላለፉት ሀገሮች ጋር ድንበሯን በመዝጋትና አምባሳደሮቿን በመጥራት አጸፋውን መልሳለች። የተባበሩት መንግስታት ድርጅት 15,000 የሰላም አስከባሪዎችና ፖሊሶች የሽግግሩን መንግስት አስመልክቶ አስቸኳይ መፍትሄ እንዲሰጥ አሳስበዋል። በሌላ በኩል የማሊ ወታደራዊ መንግስት በሩሲያ የሚደገፍ ቀጠር ወታደሮችን ወደ አገሪቱ መጋበዙ በዘገባው ተመልክተዋል። የመን ውስጥ በሳውዲ አረቢያ የሚመራው ወታደራዊ ጥምረትና የየመን አጋሮች ኃይል ሀብቷ በምትታወቀው ሻቦዋ ክፍለ ሀገር ሙሉ በሙሉ መያዛቸውን አስታወቁ። ሁኔታው የሀገሪቱን መናገሻ ሰንዓንና አብዛኛውን ሰሜናዊ አካባቢዎቿን ተቆጣጥረው ለሚገኙት በኢራን ይደገፋሉ ለሚባሉት ሁቲዎች ከፍተኛ ጉዳት መሆኑ ተነግረዋል። የአሁኑ የጥምረቱ እንቅስቃሴና ድል አጎራባች ወደሆኑት የማሪብ ክፍለ ሀገር አካባቢዎች ለመዝለቅ አመቺ ሁኔታና መንገድ የሚጠርግለት እንደሚሆን ተንታኞች አመልክተዋል። በዋሽንግተን ሲያትል ዩኒቨርሲቲ ተመራማሪዎች አሁን በዩናይትድ ስቴትስ ያለው የኮቪድ-19 ስርጭት ተጋላጮች ዕለታዊ ቁጥር በጥር 11 2014 ላይ ወደ 1,000,000 እንደሚያድግ የገለጹ ሲሆን ከዚህ በኋላ ግን በአንድ ጊዜ ወደ ታች እየወረደ እንደሚመጣ ገልጸዋል። ተመራማሪዎች ይህ የሚሆንበትን ምክንያት ለአሶሺየትድ ፕሬስ ሲናገሩ ምክንያቱም ሁሉም ሰው ለቫይረሱ የተጋለጠ ስለሚሆን ነው ብለዋል።
ከዜናዎቹ ጋር ሀብታሙ ስዩም ነበረ። እናመሰግናለን። የእሮብ ምሽት የጋቢና ቪኦኤ መሰናዶ ይቀጥላል። ለምሽቱ አብይ ወዳደረግነው ርዕስ እንሻገር። በ በጋሸና ከተማና ዙሪያዋ እስከ 280 ሲቪሎች በህወሓት ታጣቂዎች መገደላቸውን የጋሸና ከተማ አስተዳደር አስታወቀ። በከተማዋ የሚገኙ 13 ተቋማት መውደማቸውንም የከተማው አስተዳደሩ ከንቲባ አቶ ሙላ ጸጋው ለአሜሪካ ድምጽ ተናግሯል። ይሁን እንጂ ህወሓት መሰል ክሶችን ሲያስተባብል ይደመጣል። ወደ ስፍራው አቅንቶ የነበረው ዘጋቢያችን ኬኔዲ አባተ ሌሎች የጋሸና ነዋሪዎችንም አነጋግሮ ተከታዩን ዘገባ አሰናድቷል።
በሰሜን ወሎ ዞን የምትገኘው የጋሸና ከተማ የሰሜን ኢትዮጵያው ግጭት ዋነኛ ገፈት ቀማሽ ከሆኑ አካባቢዎች መካከል ትጠቀሳለች። የወልዲያ፣ ላሊበላ፣ ኮን እንዲሁም የደብረ ታቦርና የባህር ዳር መስመሮችን የምታገናኝ እንደመሆኗ ስትራቴጂክ ቦታ መሆኗ የሚነገርላት ይህች ከተማ ከሐምሌ 28 ጀምሮ ከአራት ወራት በላይ በህወሓት ታጣቂዎች ተይዛ እንደቆየች የከተማዋ ነዋሪዎች ይገልጻሉ። በነዚህ ጊዜያት ታዲያ የህወሓት ታጣቂዎች የተለያዩ ጥቃቶችን ሲፈጽሙ እንደነበርና አስቸጋሪ ጊዜያትን እንዳሳለፉ ነው ነዋሪዎች የሚናገሩት። በጦርነቱ ምንም ተሳትፎ ያልነበራት የአክስቱ ሴት ልጅ በህወሓት ታጣቂዎች መገደሏን የሚገልጸው ወጣት ጸጋሸት መኩሪያ አስተያየት ከሰጡን የከተማዋ ነዋሪዎች መካከል ነው።
የመጨረሻው ሰዓት ያሁኑ ሰዓት የመጨረሻ የመጣው ኃይል በተለይ በከፍተኛ ደረጃ ጥፋትን ብቻ በቃ ሰው መግደል ለሀብት ንብረት ማውደም ላይ ብቻ ተኩሮ እየሰራ ነበር የነበረው እና በዛ ሰዓት ነው እንግዲህ በገጠር ነው የነበረችው የአክስቴ ልጅ በቤቱ ያለፉ እንዳለ እሷ ተቀምጣለች እዛ ላይ ውሻ ሄዶ ይጮባቸዋል። ከዛ እሷ በነገራችን ላይ እሷ ለእንግድነት መጣ ነው እዛ ቤት እንጂ ቤቷም አይደለም። ለእንግድነት እንደመጣች እነሱ መጡ፣ መንገድ ተዘጋ፣ እዛው ተቀመጠች አያቶቿ ጋር ነው እና አያቶቿ ጋር እንዳለች ያው በዛ ሲያልፉ በጥይት ነው መቷት ሄዶ ዝም ብሎ መጫት ናት ህጻን ልጅ ታቅፋ ውጭ ላይ እያጠባች እንዳለ በጥይት ነው መቷት ሄዶ እና እንደዛ አድርጎ በአሰቃቂ ሁኔታ ገደላት። ህጻኑን መቶታል። የ19 ዓመት ናት እሷ እየታቀፈችው የአንድ ዓመት ከሁለት ወር ልጅ ነው። ህጻኑም እጁን ተመቶ አሁን በህይወት አለ። ህጻኑ በእርግጥ እየታከመ ነው። አሁን ምክንያት የለውም፣ ምንም ንግግርም የለም፣ አልተነጋገሩም፣ ምን አላለም። እያለፈ እንዳለ ውሻ ሲጮህበት እንግዲህ ውሻ ልታስበልኝ ነው ይሁን ብቻ ምንም ያው የራሳችን ግምት ነው እንጂ ይሄ ምንም ያወቅነው ነገር የለም። በጥይት ግን መቷት ዝም ብሎ ሄደ።
ድብደባ እንደተፈጸመበት የሚገልጸው ሌላው የጋሸና ከተማ ነዋሪ ወጣት ዮናስ አለሙ ደግሞ
በእኔ ላይ የደረሰብኝ ድብደባ ነው። መሳሪያ አለው ብሎ ተብዬ ተጠቁሜ ስለነበረ ከዛ መሳሪያ አንጣ ተብዬ እንዲህ ፍጥይት አስሬ መሬት ላይ ጥለውኝ ደብድበው አሰቃይተውኛል። ከዛም በላይ ደግሞ የደረሰብኝ የስነ ልቦና ስብራት ይሄ ነው ተብሎ በአማርኛ ሊገለጽ በማይችል መልኩ ነው አሰቃቂ ሁኔታ ነው ያደረሱብን። ቤተሰቦቻችን ልጆች አሉ። ልጆች ራሱ ከፍተኛ የሆነ እኔ ስደበደበ አይናዬን እያዩ ሚስቴ እያየኝ ልጆቼ እያዩ በእነሱ ፊት ነበር ያን ስቃይ የተቀበልኩት። ለልጆቼ ኢቭን አሁን ላይ ይመጣሉ ወይ እያሉ እየፈሩ ያሉበት ሁኔታ ነው ያለው።
በጋሸና ከተማና አካባቢው ተፈጸሙ ስለተባሉ የሰላማዊ ሰዎች ግድያና መሰል ኢሰብአዊ ድርጊቶች ጥናት በመደረግ ላይ መሆኑን የገለጹት የከተማ አስተዳደሩ ዋና ከንቲባ አቶ ሞላ ጸጋው እስካሁን በተደረገው ጥናት የተገኘውን ውጤት እንዲህ ያብራራሉ።
የተደፈሩ ሴቶችን በተመለከተ አሁንም እያጣራን መረጃ እየተሰራ ከሚመለከታቸው አካላት ጋር እየተሰራ ነው። ጋሸና ከተማ ላይ ሌሎችን ሳይጨምር በጋሸና ከተማና በዙሪያዋ እስከ 280 የሚሆኑ ሲቪሊያን ተጨፍጭፈዋል። በከተማችን ውስጥ ከ63 በላይ ያልተደረሰበት ቁጥር እንዳለ ሆኖ ሲቪሊያን በጦርነቱ የማይሳተፉ ሲቪል ንጹህ ነዋሪዎች ያለምንም እንትን ተጨፍጭፈዋል። ጋሸናና ዙሪያዋን በተመለከተ ደግሞ እስከ 280 የሚደርሱ ንጹሃን ተጨፍጭፈዋል።
በጋሸና ከተማ የሚገኙ የማህበራዊ አገልግሎት ሰጭና የመንግስት ተቋማትም የጥቃት ኢላማ መሆናቸውን መታዘብ ችለናል። ከነዚህም መካከል የከተማዋ የሁለተኛ ደረጃ ትምህርት ቤት ይገኝበታል። ምንም እንኳን በመማሪያ ክፍሎቹ ላይ ጉልህ ጉዳት ባይደርስበትም የትምህርት ቤቱ የመማሪያ ቁሳቁሶች መውደማቸውንም ተመልክተናል። የከተማዋ ከንቲባ አቶ ሞላ ጸጋው እንደሚሉት ትምህርት ቤቶችን ጨምሮ በከተማዋ ከሚገኙ ተቋማት ከውድመት የተረፈ የለም።
ከተቋማት አካባቢ ላይ ያደረሱት ጥፋት ተቋማቶች በሁሉ በሙሉ ወድመዋል። ትምህርት ቤቶቻችን ወድመዋል። የመንግስት ጤና ጣቢያዎች ወድመዋል። መድኃኒት በሙሉ ወድመዋል። ከመውደም ባለፈ ተቋማት አካባቢ ላይ ምንም አይነት መገልገያ የለም። ከቦርድ ጨምሮ እያንዳንዱ ትምህርት ቤቶቻችን በሙሉ ወድመዋል። በከተማ አስተዳደራችን አንድ ሃይ ስኩል እና ከ13 በላይ አንደኛ ደረጃ ትምህርት ቤቶች ያሉ ጤና ጣቢያዎች፣ የአገልግሎት ተቋማቶች በሙሉ ወድመዋል። መውደም ብቻ ሳይሆን በመንግስት ተቋማት ላይ በተለይ ትምህርት ቤቶቻችን አካባቢ ላይ መቃብር ጭምር በማድረግ ተማሪዎቻችን በስነ ልቦና ተቋሙ ላይ እንዳይማሩ የመቃብር ጭምር ዘጋጅቶ እዛ አካባቢ ላይ ጅምላ መቃብር ፈጽሞበት ይገኛል።
ስለ ከተማዋ ወቅታዊ ሁኔታም ከንቲባው አስተያየት ሰጥተውናል።
እያንዳንዱ ማህበረሰብ በስነ ልቦና እንዲጎዳና ከተማ ወደ ነበረችበት እንዲያትመለስ ብዙ ስራዎችን ሰርቷል። ነገር ግን ከተማችን ማህበረሰብ ጋር በመነጋገርና በመወያየት ወደ ነበረችበት የመለስና ከተማችን አሁን በምታዩት በተለይ መንግስት ያስተላለፈውን የዲያስፖራ ጥሪ የላሊበላ በዓልን የልደት በዓልን ምክንያት ማድረግ የተለያዩ አገልግሎቶችን በመጀመር ወጣቶቻችን በማስተባበር ነዋሪዎች ድርጅቶቻቸውን ባላቸው ላይ በመክፈት ወደ ነበረችበት ሰላምና አሁን ባለበት ወጥሩ ሁኔታ ላይ ከተማችን ትገኛለች።
ከጋሸና ከተማ 10 ኪሎ ሜትር ያህል ርቀት ላይ በመትገኘው አርቢት በመትባል አካባቢ በህዋት ታጣቂዎች የተቆፈሩ ናቸው የተባሉ ረጅምና ጥልቅ ምሽጎችን የተመለከተን ሲሆን በአካባቢው የሚገኙ በርካታ መኖሪያ ቤቶችም ከቀላል ሙሉ በሙሉ እስከ መፍረስ ጉዳት ደርሶባቸዋል። ለዚህም የአካባቢው ነዋሪዎች ተጠያቂ የሚያደርጉት በህዋት የሚመራውን ኃይል ነው። ህዋት በበኩሉ ታጣቂዎቹ በሰላማዊ ሰዎችና በአገልግሎት ሰጪ ተቋማት ላይ ኢሰብአዊ ተግባራትን ፈጽመዋል በሚል የሚቀርቡ ክሶችን ሲያስተባብል ይስማል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አድማጮቻችን በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን ጋቢና ቪ የአዲሱ ትውልድ ድምጽ ነው። በመቀጠል የምናስተዋውቃችሁ እንግዳችን ቋንቋ በህዝቦች መካከል የተዘረጋ ድልድይ እንደሆነ ያምናሉ። ይህንን ለመደገፍ በማሰብ ደግሞ ከቋንቋ ጋር የተያዙ ስራዎችን ለአመታት ሲያከናውኑ ቆይቷል። ከቅርብ ጊዜ እንቅስቃሴያቸው ማህበራዊ መገናኛዎችን ለቋንቋ ማስተማሪያነት ለማዋል ያለመ ነው። ያነጋገራቸው ሀብታሙ ስዩም ነው። ራሳቸውን ካስተዋወቁ በኋላ ተያዥ ጉዳዮችን ሰማለን።
ሙሉ ስሜ አምላኩ ቢክስ ሸቴ ይባላል። በስልጠና የእንግሊዝኛ መምህር ነበርኩኝ። በአዲስ አበባ ዩኒቨርሲቲ የመጀመሪያ ዲግሪ በውጭ ቋንቋዎች እና ስነ ጽሁፍ፣ እንዲሁም የሁለተኛ ዲግሪ እንግሊዝኛን እንደ ሁለተኛ ቋንቋ ማስተማር ወይም ቲቺንግ እንግሊሽ አዝ ፎሬን ላንጉጅ የሚሉ ዲግሪዎችን ሰርቻለሁ። ከዛ በእንግሊዝኛ አስተማሪነት ለብዙ ጊዜ አገልግዬ ነበር። የእንግሊዝኛ አስተማሪነቱን ስተወው ወደ ትራንስሌሽን ነው የዞርኩት። በፈረንጆቹ አቆጣጠር ከ2011 ጀምሮ ሰራ ነበር። ያው አሁንም እየሰራው ነው ያለሁት።
ዛሬ አገናኘን ማህበራዊ መገናኛዎችን በመጠቀም የሚሰጡት ቋንቋን የማስተማር አገልግሎት ይሁን እንጂ በተለይ ከትርጉም ስራ ጋር በተገናኘ አመታትን የተሻገረ ልምድ አለዎት። ካባ የተሰኘ ተቋሞ እንደ መሪ ቃል የተጠቀመውን ሀረግ ግርድፍ ትርጉም ላንሳ ዚጋ ልምድ ያሰላል ቋንቋዎች ድልድይ ይሆኑናል ይላል። ይህ ሀረግ እንዲስተላለፍ የፈለጉት መልእክት ምንድን ነው?
አብዛኛውን የህይወታችን ስሪት ልምድ ነው ብዬ አምናለሁ። እና አንድ ነገር ደጋግመን በሰራ ነው ቁጥር በዛ ላይ እየተካንን ሆናለን። እና ልምድ ያሰላል ስል ደጋግመን የምንሰራውን ነገር እየወደድነው የምንሰራውን ነገር የተሻለ እንሰራዋለን፣ እየሰላ ይሄዳል። ቋንቋ ድልድይ ነው ስል ደግሞ ከምንም በላይ እኔ ቋንቋ አድናቂ ነኝ። ሙያዬ ቋንቋ ስለሆነ ብቻ ሳይሆን ሁሉ ነገሩን ስንመለከተው የሰው ልጅ ዋና መገለጫ ዋና መሳሪያ ነው። ለመግባቢያነት አልፎ ማንነትን የሚወስን ነው። በቋንቋ ምክንያት ነው በዓለም ላይ የሚመጡ ልዩነቶችን እየተፈጠሩ ያሉት። አንድ ሰው የኔን ቋንቋ ሲናገር ከምንም በላይ እጆቼን ዘርግቼ እቀበለዋለሁ። በማላውቀው ቋንቋ ሲናገር ግን ጥርጣሬ ወይም ስጋት ነው የሚያድርብኝ። እና ቋንቋ ድልድይ ነው። እንግሊዝኛ በመቻላችን ነው እዚህ ሀገር መጥተን እዚህ ሀገር የምንሰራው። እንግሊዝኛ ባንችል ይህን ያክል ጉዞ መጓዝ አንችልም። እና ቋንቋ ድልድይ ነው። ትርጉም ስራ የምንሰራ ደግሞ የድልድዩ ገንቢዎች ነን።
ከዚህ ቀደም ለውጭ ሀገራት ሰዎች የሚሆኑ አጫጭር የቋንቋ ማስተማሪያዎችንና ለህጻናት የሚሆኑ ታሪኮችንም አሳትመዋል። እነዚህም መጽሐፍት ማዘጋጀት ከሌሎች መጽሐፍት የተለየ የሚጠይቀው የዝግጅት ጥንቃቄ አለው ወይ? የዝግጅት ሂደት ውስጥ ምን ይመስላል?
እግዚአብሔር ይስጥልኝ ስላነሳኸው። ሁለቱ የተለያዩ መጽሐፍቶች ናቸው። አንደኛው በግሌ የሰራሁትና ገበያ ላይ ያለው አማርኛን እንደ ውጭ ቋንቋ የውጭ ዜጎች እንዲማሩት እንደገና ቅድም እንዳልኩት በዚህ ሀገር አዶፕት ተደርገው ከሀገራቸው ከቤተሰቦቻቸው ርቀው ያሉ ቋንቋቸውን እንዲማሩ ወይም ደግሞ የኢትዮጵያን የሆነ ነገርን እንዲማሩ የሚረዳ አማርኛ መማሪያ መጽሐፍ ሲሆን አማሪክ ፎር ፎሬነርስ እንደ ኢትዮጵያን ዳያስፖራ ብዬ መግቢያው በእንግሊዝኛ ልክ አስተማሪው በእንግሊዝኛ እንደሚያብራራ ሆኖ አማርኛ ቀስ በቀስ እየጨመረ መሄድ፣ መጀመሪያው አካባቢ በብዛት በእንግሊዝኛ እየገለጸ ከዛ ወደ መሀል እያወቁ እየገባቸው ሲሄድ አማርኛ እየበዛ መሄድ የተለየ መጽሐፍ ነው። እሱ amazon.com ላይ ይገኛል። እዚህ ኮሎራዶ ውስጥ ደግሞ በሀበሻ ስቶሮች ውስጥም አለ። ሁለተኛው ደግሞ በበጎ ፈቃድ የምሰራው ነው። ምንም የሚከፈለኝ አይደለም። ሁለተኛው ኦፕን ሄርትስ ቢግ ድሪምስ የሚባል ተቀማጭነቱን እዚህ አሜሪካ ያደረገ የበጎ አድራጎት ድርጅት የልጆችን መጽሐፍ በእንግሊዝኛና በአማርኛ በእንግሊዝኛና በኦሮምኛ በእንግሊዝኛና በትግርኛ እንዲሁም በሌሎች የኢትዮጵያ ቋንቋዎች ባይሊንጓል አድርገው እያሳተመ ወደ ኢትዮጵያ ያሰራጫል። እና ለዛ ከ2017 ጀምሮ እስካሁን ድረስ ከመቶ መጽሐፍት በላይ አሳትመዋል። ከነዛ ውስጥ ያው ሌሎች ትራንስሌተሮችም ሌሎች ተርጓሚዎችም አሉ። ሲጀምሩ ጀምሮ አብሬ ነበርኩኝ። ሌሎችንም የትግርኛ የኦሮምኛም ተርጓሚዎች እንዲያገኙ አድርጌ በበጎ ፈቃድ የምሰራው ነው ያኔ ሁለተኛው የመጽሐፍት አይነት።
በቅርቡ ደግሞ ማህበራዊ መገናኛዎችን በመጠቀም የቋንቋ ትምህርት የሚሰጥ አገልግሎት ጀምረዋል። ይህን አገልግሎት ለመጀመር ምን አነሳሳዎት?
ሁለት ነገሮች ናቸው። የመጀመሪያው ቅድም እንዳልኩት አማርኛን ኢትዮጵያን ጀምሮ አስተምር ነበር። ለምሳሌ ለቮለንቲርስ የኮሪያን የእርዳታ ድርጅት ሰራተኞች ኮይካ የሚባል ድርጅት ኮሪያውያንን ወደ ኢትዮጵያ ሲያመጣ፣ አሜሪካውያን ብሪቲሽዎች ወደ ኢትዮጵያ ሲመጡ ቋንቋውን በተወሰነ ደረጃ ለመማር ይፈልጋሉ እና እዛ ጀምሮ አስተምር ነበር። ከዛ በኋላም እንዲሁ በተለያዩ አጋጣሚዎች አስተምር ነበር እና ይሄንን ኮቪድ ሲመጣ ደግሞ ሁሉም ነገር ሲዘጋጋ እና ቤት ስንቀመጥ ይሄን የምሰራውን ነገር በዩቲዩብ እስኪ ልሞክር፣ በዩቲዩብ ልጀምር ብዬ ልክ የዛሬ ዓመት አካባቢ ነው የጀመርኩት። የተወሰኑ ነገሮችን እየቀዳው ልክ ማስተምረውን ማቴሪያሎች መጽሐፉን ተጠቅሜ በመጀመሪያ አካባቢ ምናልባት ሁለት ቪዲዮዎች መጽሐፉን ማስተዋወቅ ነበር የጀመርኩት። እየገፋ መጥቶ አሁን በቅርቡ ደግሞ ለልጆች መጽሐፍ ማንበብ ጀምሬያለሁ ዩቲዩብ ላይ።
ከማህበራዊ መገናኛ ሰዎች ጋር የሚያገናኙት አዲስ አሰራር ይዘው ብቅ ሲሉ ምን አዲስ ነገር ተማሩበት? ምንስ ፈታኝ ሆነብዎት?
እውነት ነው ፈታኝ ነው። በተለይ የቴክኖሎጂ ጉዳይ ከልጅነት ይዘነው ያልመጣነው ነገር ወይም ደግሞ እንደ ሙያ የያዝነው ስላልሆነ ቪዲዮውን ለመቅዳት ከበድ የሚሉ ነገሮች ነበሩ፣ ቴክኒካሊ ጥራቱን ለመጠበቅ። ግን በሂደት ነው እየተሻሻለ የሚመጣው። የመጀመሪያ ለሶስት ቪዲዮዎች ምንም ጥራት ያልነበራቸው በፍሪ አፕ ተጠቅሜ ነበር። ከዛ በኋላ ቅድም እንዳልነው ተሞክሮ ልምድ ያሰላል፣ ኤክስፒሪየንስ ሻርፕንስ ነው። ደጋግሜ በምሰራበት ሂደት ብዙ ነገሮችን ተማርኩኝ። በነፃ ተጠቀምበት የነበረውን አፕ ከፍዬ የተሻለ አፕግሬድ አድርጌ እንደገና ደግሞ ከሰራኋቸው ጥራቱን እያየውኝ ከዛ በተሻለ ነገሮችን እያስተካከልኩኝ የመማሪያ ሂደት ነው። ለራሴም እየተማርኩበት ያለ ነገር ነው።
እንግዲህ እርስዎ ነዋሪነቶ በዩናይትድ ስቴትስ ነው። በርካታ ትውልድ ኢትዮጵያውያን የሚኖሩበት ሀገር እንደሆነ ይታወቃል። የሀገራቸውን ቋንቋ ለመማር ያላቸው ዝግጁነት ምን ያክል ነው? እርስዎ በሚያዘጋጃቸው ማስተማሪያዎች ዙሪያስ ምን አስተያየት ሰጥተውት ያውቃሉ?
አገሩ ብዙ ኢትዮጵያውያን አሉበት። ልጆች አማርኛን ወይም የሀገራቸውን ቋንቋ የሚማሩበት አጋጣሚ ብዙ የለም። ብዙ ወላጆች አስተያየት ሰጥተውኛል። በተለይ አሁን ያዘጋጀሁት መጽሐፍ ማንበብ መጽሐፍ ለቻሉ ከፍ ላሉ ልጆች ነው። ትምህርት ቤት ለገቡ እንግሊዝኛው ገብቷቸው እንግሊዝኛው በሚለው መሰረት አማርኛውን ለመማር የሚችሉ ልጆች እንዲጠቀሙበት ሆኖ የተዘጋጀ ነው። ትንንሽ ልጆች ደግሞ በእድሜ ትምህርት ቤት ገና ላልገቡ ከቤት ጀምረው አሁን የሚማሩበት መጽሐፍ ቢዘጋጅ የሚል አስተያየት ሰጥተውኛል። እንደገና እዚህ አሁን ዩቲዩብ ላይም በጀመርኩት ጥሩ ጥሩ ማበረታቻ ነው እያገኘሁ ያለሁት። ምክንያቱም በተለይ ዩቲዩቡ ልጆች ብዙ ጊዜ ኤሌክትሮኒክስ ላይ ናቸው፣ ስልክ ላይ፣ አይፓድ ላይ፣ ታብሌት ላይ ናቸው ብዙውን ጊዜ የሚያሳልፉት እና በዛ መንገድ እንዲማሩ ስለሚረዳቸው በጣም ጥሩ ጥሩ አስተያየት ነው እየተሰጠኝ ያለው። አበረታች ነው። ምክንያቱም ይህን ለመደገፍ ተቋማት የሉም። እንደገና ደግሞ ጊዜም በራሳቸው እንዳያስተምሩ ወላጆች ጊዜውም የላቸውም የሚታወቅ ነው።
ከመለየታችን በፊት እንግዲህ አሁን ወደ ማህበራዊ መገናኛዎቹ ዞር ብለው በሱ መንገድ ቋንቋ ለማስተማር ጥረት እያደረጉ ነው። በመጪ ዘመን ይህን አገልግሎት ለማሳደግና ለማስፋፋት ያሰቡት እቅድ አለ ወይ?
አዎ፣ ያው እንደ ተደራቢ ስራ ስለሚሰራ ይሄ እሁድ ቅዳሜ ተጠብቆ ወይም ደግሞ ከስራ ሰዓት ውጭ የሚሰራ ስራ ስለሆነ ጊዜ ይፈልጋል። ሰው ያቅዳል፣ እግዚአብሔር እና ጊዜ ስራውን ይሰሩታል። ከዛ አንጻር የዩቲዩብ ቻናል አለኝ። እንዲሁ ደግሞ የቴሌግራም ቻናል እየከፈትኩ ነው። የህፃናት መጽሐፍትን እየመረጥኩኝ እያሰባሰብኩኝ በዩቲዩብ ላይ እያነበብኩ ህፃናት አብረው እንዲያነቡ በሁለቱም ነው የሚሆነው። በድምፅ አነባለው፣ እነሱ ደግሞ ገጹን ያያሉ፣ አብረው ይከተሉኛል። እንደዛ እያደረግኩ በዛ ላይ ለመግፋት አስባለሁ። እንዲሁ ደግሞ ጊዜውና አቅሙ ካለኝ የልጆች መጽሐፍት ተጨማሪ መጽሐፍትን መጽሐፍ መተርጎም ፍላጎቴ ነው።
እጅግ በጣም አመሰግናለሁ አቶ አምላኩ ቢክስ ስለ ትርጉም ስራ እንዲሁም ደግሞ በቅርቡ ስለጀመሩት የበይነ መረብ ላይ ወይንም የማህበራዊ መገናኛዎች ላይ የቋንቋ ማስተማር አገልግሎት ለአድማጮች ስላጋሩልን በእጅጉ አመሰግናለሁ። ቀሪ ዘመኖ ሁሉ በስኬት እንዲታጀብ እመኝልዎታለሁ።
እኔም በጣም አመሰግናለሁ። እግዚአብሔር ስጥልኝ።
ወደ ተከታዩ ዘገባ ደግሞ እንሻገር። ወጣት በለጠ ሰሙ ይባላል። ተወልዶ ያደገው ቦንዶ ገነት ከተማ ሲሆን ኗሪነቱ በጣሊያን ሞዴርና ነው። የሰው ሰራሽ ክህሎት ወይም አርቲፊሻል ኢንተለጀንስ ሙያ ላይ የተሰማራ ሲሆን ወደ ሀገሩ የመጣበት አጋጣሚም ይህን ክህሎቱን ለሌሎች ለማካፈል እንዲሁም በጦርነቱ ተጎጂ የሆኑ ዜጎችን ከጓደኞቹ ጋር በመተባበር እርዳታ ለማድረስ እንዲያስብ አድርጎታል። ቤተሰቦቹ ጋር ድሬዳዋ የነበረው ወጣት በለጠ ሰሙን አዲስ ቸኮል አግኝቶ አነጋግሮታል። በቀጣዩ ዘገባ ይቀርባል።
ስሜ በለጠ ሰሙ እባላለሁ። ከጣሊያን ሞዴና ነው የመጣሁት። ተወልጄ ያደግኩት ወንዶ ገነት የሚባል ከተማ ነው። እዛ ከዛ ያው ሀይ ስኩል ከጨረስኩኝ በኋላ ሀዋሳ ዩኒቨርሲቲ ገብቼ በኤሌክትሪካል ኤንድ ኮምፒውተር ኢንጂነሪንግ የመጀመሪያ ዲግሪን አግኝቻለሁኝ። ከዛ ወጥቼ 5 ኪሎ አንድ አመት የማስተርስ ኦፍ ሳይንስ ተምሬያለሁኝ በኤሌክትሮኒክስ። ከዛ አንድ አመት አለማያ ዩኒቨርሲቲ፣ ሌላ አንድ አመት ከግማሽ ወላይታ ሶዶ ዩኒቨርሲቲ ሌክቸረር ሆኜ አገልግያለሁኝ። ከዛ በኋላ ስኮላርሽፕ እድል አግኝቼ የጣሊያን ሀገር ሄጄ ማስተርስ ኢን ቴሌኮሙኒኬሽን ኢንጂነሪንግ ሰርቻለሁኝ። ከዛ አንድ አመት ተጨማሪ አድቫንስድ ማስተርስ ዲግሪ የሚባል በኮምፒውተር ቪዥን እና አርቲፊሻል ኢንተለጀንስ ላይ ተምሬ ወደ ስራው አለም ነው የገባሁት። ከዛ ቀጥታ ትምህርቴን ከጨረስኩኝ በኋላ ጣሊያን ሀገር ወደ ስራው ነው የገባሁት። ቀጥታ ስራ አገኘሁኝ። ፕሮፌሽናሊ በዚሁ በተማርኩት ኤሪያ ላይ ስራ አግኝቼ ዳታ ሳይንቲስት ተብዬ ነው ተቀጥሬ እየሰራ ያለሁት። ያው ስራው ሜንሊ የሚያተኩረው ከአርቲፊሻል ኢንተለጀንስ ቴክኖሎጂ ላይ ነው የሚያተኩረው። በአርቲፊሻል ኢንተለጀንስ ላይ ያሉ ሞዴሎችን እየሰራን ከማሽኖች ጋር ኢንተግሬት አድርጎ ደሊቨር ማድረግ ነው።
አርቲፊሻል ኢንተለጀንስ ምንድነው?
ያ አርቲፊሻል ኢንተለጀንስ ማለት ባጭሩ የሰው ልጅ መስራት የሚችለውን ነገር ወደ ማሽኖች ላይ አውርደ ዳታ ላይ ተመስርተ ወደ ማሽኖቹን ተምረው ከዳታው ተምረው የራሳቸውን የሆነ ውሳኔ እንዲወስኑ ማድረግ ነው። አሁን ዓለም ላይ ያለው አብዛኛው ነገር የሚሰራው በእነዚህ ሞዴሎች ነው።
በሰው ሰራሽ ክህሎት ወይም አርቲፊሻል ኢንተለጀንስ ላይ ለመስራት ኢትዮጵያ ምን ያህል ዝግጁ እንደሆነች ወጣት በለጠ የራሱን መልከታ እንዲያጋራል።
ከዚህ ከአርቲፊሻል ኢንተለጀንስ ጋር በተገናኘ አሁን እኛ የምንሰራው ስራ በእኛ መስሪያ ቤት ደረጃ በጣም ሀይ ሌቭል ሊሆን ይችላል። ምክንያቱም ፋብሪካችን በጣም ብዙ አመት የቆየ ነው። ከጊዜ ወደ ጊዜ ራሱን እያሻሻለ ካለው የቴክኖሎጂ ትራንዚሽን ጋር ራሱን እኩል እያስኬደ ያለ መስሪያ ቤት ነው። በጀነራሊ ደግሞ አርቲፊሻል ኢንተለጀንስ የሚባለው ወደ ተግባር ስትወርድ ብዙም የቆየ ቴክኖሎጂ አይደለም። ባለፉት ስፔሻሊ ባለፉት 10 አመታት ውስጥ ነው እንዲህ በጣም መጥቆ የወጣውና ምንድን ነው የተለያየ ሌቭል አለው። የግድ አት ሃይ ሌቭል መተግበር የለበትም። በትንንሽ ነገሮች አሉ በቀላሉ መሰራት የሚችሉ። ነገር ግን የአርቲፊሻል ኢንተለጀንስን እውቀት ተግባራዊ አድርገ ወደ ተግባራዊ ስራ መግባት የምችላቸው ነገሮች አሉ እና በዛ ደረጃ አሁን ሀገራችን ውስጥ መሰራት የሚችሉ ብዙ ነገሮች አሉ። ትምህርት ቤቶቻችንም ዩኒቨርሲቲዎቻችንም ለዚህ የሚሆን ምሩቅ ተማሪዎችን ማብቃት የሚችሉበት ሌቭል አለ። የተወሰነ ጥቂት ስራዎች ቢሰሩ ወይንም ደግሞ ኢቭን ያለውንም ነገር ራሱ ወደ ተግባር ብንቀይረው ያለው ሪሶርስ በቂ ነው ብዬ አስባለሁኝ ለመጀመሪያል ወይንም ደግሞ የተወሰነ ደረጃ ለመሄድ።
በዚህ ረገድ በውጭ የሚኖሩ ኢትዮጵያውያን ምን አስተዋጽኦ ማበርከት እንደሚችሉም ጠይቀ ነው ነበር።
ኦቨርኦል በጣም ብዙ ነገር ማድረግ ይችላሉ። የተለያዩ ልጆች የተለያየ ቦታ ላይ አሉና ብዙ ነገር ማድረግ ይቻላል፣ ብዙ ነገር መስራት ይቻላል። ማድረግ ከሚቻለው እና መስራት ከሚቻለው ዋናው ነገር ብዬ ማስበው እዚህ ስንመጣ ወይንም ደግሞ የተወሰነ ቫኬሽን ጊዜ ሲኖረን ቢያንስ ወይንም ደግሞ እዛም ሆነን ኢቭን አሁን ካለው የኢንተርኔት ኮኔክሽን አንጻር ስታዩ አገሪቷ ውስጥም ያለው ኢንተርኔት ኮኔክሽን ጥሩ ስለሆነ እዛም ሆኖ እዚህ ያለውን ሰው ማሰልጠን ይቻላል። እዚህም ሲመጣ አንድ ሳምንትም ልትሆን ትችላለች፣ ኢቭን ዋን ዴም ልትሆን ትችላለች። እዚህ ያለውን ተማሪ ወይንም ደግሞ አካዳሚያ ሶሳይቲ ውስጥ ገብተ ትሬኒንጎች መስጠት ይቻላል፣ ኖሌጅ ትራንስፈር ማድረግ ይቻላል። እና እያንዳንዱ የዲያስፖራው ማህበረሰብ እኝንኝን ነገሮች ቢያደርግ ኮሌክቲቭሊ ሲደመር የተሻለ ነገር ማምጣት ይቻላል እና ዩኒቨርሲቲዎቻችንን ሳፖርት ማድረግ ይቻላል። ዩኒቨርሲቲዎቻችን ውስጥ ያሉት ተማሪዎች ደግሞ ትንሽ ኤክስፖዠር ነው የሚያስፈልጋቸው። አሁን ያሉት ወጣቶች በጣም ፈጣኖች ናቸው። ቴክኖሎጂውም ለዚህ አይነት ነገር በጣም የተመቸ ነው። መንግስት አስተባብሮ ነገሮችን ቢያደርግ በጣም ጥሩ ነው። ነገር ግን ባደርግ ራሱ በግል ተነሳሽነት ሄዶ ጠይቆ ነገሮችን ማድረግ ይቻላል። ያው አገሪቷ ካለችበት ነገር አንጻር የመንግስት ትኩረት ራይት ነው ሌላ ነገር ላይ ሊሆን ይችላል እና
ወጣት በለጠ በድሬዳዋ ቆይተው ለድሬዳዋ ዩኒቨርሲቲ መምህራንና ተማሪዎችም በሙያው ላይ ስልጠና ሰጥቶ ነበር።
ቫኬሽን ቤት መጥቼ ነው እና ምንድነው ያደረኩት? እዚህ ያሉትን ጓደኞቼን አናገርኳቸው። እነሱ ሰው ያውቁ ነበረ ከድሬዳዋ ዩኒቨርሲቲ ኢንስቲትዩት ኦፍ ቴክኖሎጂ የነበሩ ሰዎች ተባበሩኝ። ቤዚካሊ ደስ አላቸው። ሀሳቤን ነገርኳቸው። ያው እኔ ሀሳቤ የነበረው እዚህ በነበርኩ በምቆይበት ጊዜ ከተማሪ ጋር ተገናኝቼ ያለኝን ኖሌጅ ትራንስፈር ላርግ በምሰራበት ኤሪያ አርቲፊሻል ኢንተለጀንስ እና ብሎክቼን ላይ ያለኝን እውቀት ትራንስፈር ለማድረግ ሀፍ ዴይ ኦር ዋን ዴይ ሴሚናር ልስጣቸው እና ተማመቻቸት ትችላላችሁ ብዬ ነው የጠየቅኳቸው። እና ዘይ ወር ሪሊ ሀፒ በጣም ደስተኛ ነበሩ። ካሰብኩት በላይ በጣም ነው የተባበሩኝ። እና ያንን ነገር ኦርጋናይዝ አድርገው ኢቭን እኔ ከተማሪዎች ጋር ነበር እንደውም የመገናኘት እቅድ የነበረኝ። የራሳቸውም ሴሚናር ስለነበራቸው እዛ ሴሚናር ላይም ተካፍዬ ለመምህራኖቹም ያለውን ኢመርጂንግ ቴክኖሎጂስ ላይ በብሎክቼን ዙሪያ ያለኝን እውቀት ሼር እንዳደርግ አመቻችተውልኛል እና ያንን ነው ማድረግ የቻልኩት።
ከዚህ ባሻገር እስማኤል ኢትዮጵያ ከተባለ የማህበራዊ ሚዲያ ቡድን አባላት ጋር በመተባበር ከ100,000 ብር በላይ ዋጋ ያላቸው የምግብና ምግብ ነክ ቁሳቁሶችን ወደ ሰሜን ሸዋና ወሎ በመሄድ ድጋፍ አድርጓል። የገና በዓልንም በላሊበላ አሳልፏል።
እኔ ፐርሰናሊ በግሌም ከመጣሁበት አላማ አንዱ ያው ኑድ የተባለውን ጥሪ ተከትሎ ሀገሪቷ ውስጥ ያለው የሰላም ሁኔታ እንደሚወራው መጥፎ እንዳልሆነ ለማሳየት አሁን ላይ ምንድነው እዚህ ካሉ ጓደኞቼ ጋራ በመተባበር እዚህ እስማኤል ኢትዮጵያ የሚባል ግሩፕ አለና ከዛ ግሩፕ ጋራ ተባብረን የተወሰነ ነገሮችን አሰባስበን ወደ ተጎዳው ኤሪያ ላይ ፊዚካሊ ተገኝተን የተወሰነ ኮንትሪቢዩሽን ማድረግ፣ በተጨማሪ ደግሞ ጉዳቱን በአካል ማየት። ጉዳቱን በአካል አይቶ የወደሙትን ነገሮች ፊዚካሊ ዊትነስ አድርጎ መደረግ ያለባቸው ነገሮች ካሉ ለወደፊት ለማስተባበር እንዲሆን የሚሆን ዳታ መሰብሰብም ነው። ሶ ያሞ ከፈቀደ ወደ ላሊበላ ድረስ ብለን ገናን እዛ አክብረን ለመመለስ ነው ያሰብነው።
አግባቡ መጠቀም እንደሚገባ የሚመክር ሲሆን በውጭ የሚኖሩ ኢትዮጵያውያንም ባገኙት አጋጣሚ ለሕዝባቸው የሚችሉትን ነገር ማድረግ አለባቸው ይላል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አድማጮቻችን ከጋቢና ቪ ጋር ስለነበራችሁ ቆይታ እያመሰገንን የሮም ምሽት ጥር 4 2014 ዓ.ም የጋቢና ቪ መሰናዶን ከአሜሪካ ድምጽ ዋሽንግተን ዲሲ ፈጸምን። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችንና በድረ ገጻችን ላይ ቪያ ማሃሪክ እያላችሁ ልታደርሱን ትችላላችሁ። ለጋቢና ቪ ማለታችሁን አትርሱ። መርሃ ግብሩን በመምራት ኤደን ገረመው፣ በቅንብሩ ኤልያስ አስማረ፣ በዜናዎቹ ሀብታሙ ስዩም፣ በአርትዖቱ ሰለሞን አባተ ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች እንዲሁም ደግሞ ዘጋቢዎች ጋር በመሆን አብረናችሁ አምሽተናል። በነገው ምሽት በመደበኛው መርሃ ግብር እንገናኝ። ደህና ደሩ።